የሐሙስ ምሽት ግንቦት 4 2014 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? መሰናዶውን እየመራው ኤደን ገረመው አብሬያችሁ እቆያለሁ። ምስልና ድምጽ ምህንድስናው ኤልያስ አስማረ፣ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ያዝናቸውን ዘገባዎች እናስተዋውቃችሁ።
ሲሞቱ ታያለህ ነው በጣም ልብ ይሰብራል።
ዶክተር ቤተል ሳምሶን ነው። ዶክተር ቤተል ሳምሶን እቴጌ ተሰኘ በሴቶች ጤና ዙሪያ የሚያተኩር መተግበሪያ ሰርታለች። በምሽቱ እንግዳችን አድርገናታል። ሳምንቱ በማህበራዊ ሚዲያ ላይ እንዴት አለፈ የሚለውንም የምንቃኝ ይሆናል። ሌሎች መዝናኛ እንዲሁም ደግሞ በተግበሪያን የተመለከቱ ቴክኖሎጂን የተመለከቱ ዜናዎችና ዘገባዎችንም ይዘናል። አችሁን ታመሹ ዘንድ በድጋሚ በአክብሮት እየጋበዝን ወደ ዘገባዎቻችን እንሻገራለን። ለእለቱ ቀዳሚ ያደረግነው ከእንግዳችን ጋር ያደረግነው ቆይታ ነው። በኢትዮጵያ ሴቶች በጤና ፈተና ኮስ መካከል የጡትና የማህፀን ጫፍ ካንሰር በሽታዎች በዋናነት ይጠቀሳሉ። በበሽታዎቹ ዙሪያ ያለው የግንዛቤ ጥረት ሴቶች በግላቸው ምልክቶቹን ተመልክተው መፍትሄ እንዳያፈላልጉም ከልክሏል። ለዚህ ችግር መላ ለማበጀት በበኩላቸው ከሚንቀሳቀሱት ወጣት የህክምና ባለሙያዎች መካከል አንዷ ዶክተር ቤተል ሳምሶን ናት። እቴጌ የተሰኘ መተግበሪያ ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ በሽታ ምልክቶችን እንዲያውቁ ለማድረግ አስችላለች። ስለ አገልግሎቱ አጀማመርና ተያያዥ ጉዳዮች ከሀብታም ስዩም ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
የሲስተኛ ወይም የረፍት ተማሪ ነበርና የሆነ ፕሮጀክት ጀምረን ነበር። ይሄ ደብል ኢምፓክት የሚባል ነው። ይሄደን እናስተምረን በስለ ካንሰር ነው ስለማጸን ጫፍ ይህ በደንብ በአማርኛ ጻፈ ወይም ደግሞ ሰው ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር። ስለዛ ለምን አንሰራም ብለን ግን አፕሊኬሽን ሰራን። ስንሰራው እንደ ክላስ አሳይመንት ልክ እንደ ኖርማል ሆምወርክ ነገር ብላዛ ነገር ነበር የጀመርነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ከቨሬጅ አገኘና ከዛም በኋላ ብዙ ፕሮጀክቶች እንድንሰራ አገዛና ረዳን።
ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶችን እንዲያገኙ በምን መልኩ ነው የሚያግዛቸው?
ምንድነው እኛ አገር ውስጥ ያየነው ችግር ሰው አልትራሳውንድ ማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው። ግን ኢቨን በራሳችን ቼክ ስናደርግ እኛ ኖት እናደርጋለን። እኛ ምንድን ያሰብነው ሰው የጡት ካንሰርን እንዲያውቀው ካንሰር ቅድመ ምርመራ እንዳለው ነው። በጣም አስጊ ደረጃ ሳይደርስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ለማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው ለመስራት የታሰበው በቴጌ ማለት ነው። ቴጌ እንደዛ ከሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት ነው። ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቁጠሪያ ካላንደር ሲሆን ለወር አበባ ጤና ምን ንጽህና መጠበቂያ መንገዶቻችን እና ይሄ የቤተሰብ ምጣኔ ነው የአባላዘር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው እቴጌ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶችን እነሱን ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ በእንግሊዝኛ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሪያዎቻችንን ስንሰራ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን እና ይህን ስንጠቀም ሰው ለአንድም ሰዓትም ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ ኢንስታግራም ላይ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዞ እንዲሄድ እናደርጋለን።
ዶክተር ቤተል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ዘርፎች ነበሩ። ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድት ያደረገሽ ምክንያቱ ምንድን ነው?
እውነት ለመናገር እኔ እንደ ሜዲሲን ተማሪ ወይም እንደ ሕክምና ተማሪ ብዙ ነገሮችን ለማየት እችላለሁ እና በተለይ የጡት ካንሰር፣ የማህፀን ጫፍ ካንሰር ጡት ሴቶች ስታይ ማለት ኢትዮጵያ ውስጥ ከስምንት ታይምስ ሞር ደን ይሄ ዌስተር ወይም ደግሞ የስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞቱ ሰዎች የሉም፣ ሴቶች አይሞቱም እንደዛ። ምክንያቱም አኑዋል ፓፕ ስሚር ስለሚሰራላቸው በየአመቱ ፓፕ ስሚር ስለሚሰራላቸው ማንደቶሪ ግዴታ ስለሆነ ሴቶች በሰርቫይካል ካንሰር ለመመጠጫው ካንሰር የሚሞቱ ሴቶች በጣም ትንሽ ናቸው። ሰራው የወይስና ተዋልዶ ክፍል ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በወር ድረስ መርጡ እንዴት እንደሚቸገሩ እንደገና ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለህ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰርቫይካል ካንሰር ተብሎ ሲሞቱ ታያለህ እና በጣም ልብ ይሰብራል ለመናገር እና አሁን እነዚህ አይነት ነገሮች ፖለቲካል ኢሹ ሆኖ ነው የሚታዩት። ኢቨን ሲቀርቡ እንዲህ ለሴቶች እንዲህ መደረግ አለበት ሲባል መጀመሪያ ከጤንነት አንግል ነው ማየት ያለብን። ምክንያቱም ሴቶች ያው የማህበረሰባችን ምሰሶ ነን አይደል? ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታየው በቃ በጣም የሚያሳዝነው ነገር እና እነዚህ አይነት ነገሮችን ሶልቭ ካደረገ አንደኛ ኢኮኖሚክ ሽዋችንን በጣም ሶልቭ ማድረግ እንችላለን። young people got around 41% of the Ethiopian citizens within the rest within recent research እንደነ ካሳምሳምታችን ናቸው እና እዛ ላይ ደግሞ ሪፕሮዳክቲቭ ሄልዝ ነገሮችን በጣም ሲተናደዱ እነሱ ናቸው ይሄ ወጣቱ ካሳምሳምታችን አሉትን አላደለ። እንደ ተማሪ ስታየው ይሄንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ ስላለው እና የምንሰራት ያለበት ነገር ነው ብዬ ስለማምን
በጣም አመሰግናለሁ ዶክተር ቤተል። ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴውን ለማድረግ አስበሻል?
በጣም ብዙ ጥያቄ። ያ እኔ ብዙ ነገሮችን ስራ እንደተማሪ ሆኜ ነው የሚሳባው እና አሁንም ሌላም ነገሮች ባደግ የማቋረጥ አይመስለኝም እና ብዙ ጊዜ የብራሴ የተናሳሽነት ሆኖ የሰራው ጨርስን ትምህርቴን አሁን ከስድስት ወር በኋላ ጋር ሳደርስም ያው ጠቅላላ ሐኪም ሆኜ ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶቼንም በደንብ ለመስራት አስባለሁ። የሴቶች ጤና ላይ በደንብ መሳተፍ እፈልጋለሁ። በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቭን አመጋገብ በደንብ ሆሊስቲክ ሄልዝ ላይ መስራት እፈልጋለሁ እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስባለሁ። ስፔሻላይዝ ማድረግ ተሳልኩኝ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልዝ ለመማር አስባለሁ። እኛ ሀገር አንኤምፕሎይመንት ኦፍ ዶክተርስ በጣም ፕሪቫለንት በጣም የሆነ ኢሹ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገር አብሬ ከጓደኞቼ ጋር ሶልቭ ማድረግ ፈልጋለሁ እና ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝን የሚችል ወይ ደግሞ እንዴት ነገሮች እንዴት መቀየር እንደምንችል ካሱም ኢትዮጵያ ውስጥ ያው የሰው ሀይል አይደለም መጣ ነው ያው ሲስተሙ መስተካከል ስላለበት ነው እና እንደኔ ተቆጥቶችም ሊስ ዱ ክሬት ማድረግ እንችላለን። ሜዲካል ፊልድ ስለሚለውን መስራት ፈልጋለሁ። እንደዛ ነው ስለዚህ ካንት።
እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን እቴጌ ስለተሰኘው የጤና አገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሐሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው ብዙሃን ህይወት የሚለውጡ እንዲሆኑ እመኝልሻለሁ።
ቴንክ ዩ በጣም።
መከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። በቀጣይ የምናልፈው በየአመቱ ኢትዮጵያን ጨምሮ ከመላው አፍሪካ የተመረጡ ወጣቶች በዩናይትድ ስቴትስ የሚገኙ የትምህርት ተቋማት ውስጥ በተለያዩ ዘርፎች ለአጭር ጊዜ የትምህርት ስልጠና ይወስዳሉ። ወደ ሀገራቸው ተመልሰው የተማሩትን እንዲተገብሩም ይበረታታሉ። የማንዴላ ዋሽንግተን ፌሎሺፕ በተባለው በዚህ መርሃ ግብር ላይ ተሳታፊ የሆኑ ኢትዮጵያውያን ወደ ሀገር ቤት ከተመለሱ በኋላ በምን አይነት ሁኔታ ላይ እንዳሉ መጠየቅ ከጀመርን ቆየት ብሏል። በቅርቡም ይሄ መርሃ ግብር በድጋሚ የሚጀምርና ቀጣይ እንደሚሆን ታውቋል። ስለዚህ ሀብታሙ ስዩም ከሲቀደም ተሳታፊ ከነበረች ራህዋ ገብረ መስቀል ጋር ያደረገው ቆይታ ቀጥሎ ይቀርባል።
ራህዋ ገብረ መስቀል ይባላል። በማንዴላ ዋሽንግተን ፌሎሺፕ ላይ በ2019 በፈረንጆች አቆጣጠር ነው የተሳተፍኩት እና የነበርኩበት ዩኒቨርሲቲ ቴክሳስ ስቴት ላይ ዩኒቨርሲቲ ኦፍ ኦስተን ቴክሳስ የተባለ ላይ ነበር። የነበርኩበት ደግሞ ፊልድ የኢንተርፕረነርሺፕ እና የቢዝነስ ፊልድ ላይ ነበር የተሳተፍኩት።
በጣም አመሰግናለሁ ራህዋ። በዚያ ወቅት እንግዲህ የአሜሪካ ድምፅ ጋዜጠኞችን ማግኝተንሽ ነበር። በወቅቱ ከልብስ ህትመት ጋራ በተገናኘ ከአልባሳት ጋር የተገናኘ አንድ የንግድ ሐሳብ ነበረሽ፣ በሱ ላይ እየተንቀሳቀሽ ነበረ። ወደ ኢትዮጵያ ከተመለስሽ በኋላ ያ ሐሳብ ምን ላይ ደረሰ?
ትሬኒንግን ኮስተድን በኋላ ወይም እዛ ከነበረን ኤክስፖዠር በኋላ ሪቶናችሁ ብላችሁ ፎሎ አፕ ስላደረጋችሁ እና ይሄን መድረክም ስለሰጣችሁ አመሰግናለሁ። ሶ በኔ በኩል አሁን እንዳልከው በአልባሳትና እንዲሁም በተለያዩ መንገድ ፕሪንት የተደረገባቸው የኢትዮጵያን ባህልና ካልቸር ሪፕሬዘንት የሚያደርጉ አልባሳትን ወደ ሞደርን ከሞደርን ፋሽን ጋር አገናኝተው የሚያቀርቡ የአልባሳት ብራንድ ነው የነበረኝ። እሱም አጋጣሚ ሆኖ ያው ከኮቪድም ከመጣ በኋላ ባቀድነው መሰረት ያው ከህቴ ጋር ሆነን ነበር የምንሰራው። ባቀድነው መሰረት አፍረን ለመስራት አልቻልንም። ምክንያቱም ያው እንደምታውቀው በኮቪድ በተለይ በጣም ብዙ ነገር በተለይ በአልባሳት ላይ ያለው ኢትዮጵያ ላይ ያለውን ቫሊዩቼ በጣም አፍሬት አድርጎት ነበር። ግን በዛ ጊዜ ይሄ ቻሌንጅ ስለነበረ እንግዲህ ሙሉ ለሙሉ ሁሉንም ነገር አላቆም ነው የነበረን። ሪሶርሶችም እንባድ መልክ አደራጅተን የነበረንም ሌላ ስኪል ሴት ምንድን ነው የሚለውን ነገር ካየን በኋላ አብዛኛው ነገር ብዙ ነገር ኮሚኒኬሽን ባክግራውንድ እንዲሁም የማርኬቲንግ እና የኮሚኒኬሽን ባለሙያ ነኝ እና በዛ ኤሪያ ላይ ምን ነገር ማድረግ እችላለሁ ብዬ እንደምታውቀው አብዛኛው የቢዝነስ ዓለም ወደ ዲጂታል ኮሚኒኬሽን እየሄደ ነው እና እዛ ላይም ትልቅ ጋፕ አይተን ነበረ። ብዙ ድርጅቶች ኮቪድም ሲመጣ ራሳቸውን በዲጂታል ፕላትፎርሞች ማስተዋወቅ ይፈልጋሉ። ስለዚህ ይህንን ኦፖርቹኒቲ በመጠቀም አንቦክስ የተባለ ድርጅቶችን ኮሚኒኬሽናቸው ወደ ዲጂታል መንገድ እንዲሄዱ ሳይት እንዲኖራቸው የሶሻል ሚዲያ ፕላትፎርሞችን እንዲጠቀሙ የድርጅት ሎጎ ዲዛይን እንዲኖራቸው የሚያደርግ ድርጅት ከፍቼ ይገኛል በዚህ ሰዓት። ስለዚህ እሱ በጣም ጥሩ ይሄደልን ነው እያደገ ነው። ግን የፋሽኑንም ብራንድ አልተው ነው እሱም አለ። ግን ያው መጠኑና ስፋቱ ግን ቀንሷል።
ራህዋ እንግዲህ ለወራ ቴክሳስ ውስጥ በሚገኙ የአሜሪካ የትምህርት ተቋማት ውስጥ የተወሰኑ ስልጠናዎችንና ልምምዶችን አድርገሻል። በእነዚያ ተቋማት ውስጥ የወሰድሻቸው ልምዶችና ስልጠናዎች ምን ያክል ጠቅመውሻል? አሁን ያበቅሻቸው ፈተናዎች በሚደርሱበት ጊዜ ወደ ሌላ አማራጭ ራስን ለማስተካከል ምን ያክል ተጠቀምሽባቸው?
አይ ቲንክ ይሄ ነገር በጣም ጥሩ ጥያቄ ነው። ሶ በቀጥታም በተዘዋዋሪም ጠቅሞኛል ብዬ አስባለሁ ይሄ ፕሮግራም። በቀጥታ እንግዲህ ልክ ከዚህ ፕሮግራም እንትን ካለን በኋላ ከወጣን በኋላ ኢትዮጵያ ከተመለስን በኋላ ቀጥታ ከኤምባሲው ጋር በመሆን የተለያዩ ድጋፎችን የተለያዩ ፕሮፋይላችንን ከነሱ ከኤምባሲው ጋር በመሆን ኔትወርኪንግ ኦፖርቹኒቲዎችን ብንፈልግ እንዲሁም ደግሞ አሜሪካ ካሉ ዩኒቨርሲቲዎች እንዲሁም የተለያዩ ድርጅቶች ጋር በቀጥታ ግንኙነት እንድንፈጥር ከየፊልዳችን ጋር ኦፖርቹኒቲዎች ተመቻችተውልን ነበረ። እኔም ቢሆን በፊልዴ እዛ አገር ላይ ከሚገኙ ድርጅቶች ጋር የሜንቶሪንግ እንዲሁም ደግሞ የመገናኘት ኦፖርቹኒቲዎችን ከኤምባሲ ጋር በመሆን አግኝቻለሁ። ሌላው በተዘዋዋሪ የምለው ያው ከስልጠናዎቹ ካገኘሁት ልምድ አንጻር እንዲሁም ከተፈጠረልኝ ኔትወርክ እንግዲህ ከተለያዩ ከአፍሪካ ሀገርም የመጡ ብዙ ኔትወርኮችን እንድናዳብር አድርጓል እና ከነዛ አንጻር ለምሳሌ በእንደዚህ አይነት አስቸጋሪ የሆነ ጊዜ ውስጥ እንደ ቢዝነስ ፕራክቲሽነር ይሄን ነገር ስናይ እንግዲህ አዳፕታቢሊቲ በጣም በጣም ኢምፖርታንት የሆነ ኤሌመንት ነውና ያው ማቋረጥ ኦፕሽን እንዳልሆነ ነው ማቋረጥና ኩዊቲንግ ኦፕሽን እንዳልሆነ። ምክንያቱም እኛም በዚህ በአገራችንም ነው ማቋረጥ ስት ያለውን ስራ ትቶ ወደ ሌላ ሀገር መሄድ ሊሆን ይችላል ወይንም ደግሞ ይኑ ሌላ ኦፖርቹኒቲዎች ማየት ሊያጋጥም ይችላል። አንዳንዴ ፈተናዎች ሊያጋጥሙና እሱን ተቋቁሞ ግን እዚሁ ቆይቶ ያው ወደ ሌላ ቢዝነስም አቅጣጫ ቀይሶ መስራት የሚለውን አዳፕታቢሊቲ እዛም ካገኘሁት ስልጠናዎች አንጻር በጣም ብዙ ነገር ተምሬበታለሁ እና ለዚህ ጠቅሞኛል።
አሁን በዛ መድረክ ከስልጠናና ትምህርት በተጨማሪ ቀደም ብለሽም እንደተናገርሽው ከመላ አፍሪካ ከመጡ እንዳንቺ ያለ ትኩረትን የሚስብ አስተሳሰብ ካላቸው ወጣቶች ጋር ተገናኝተሻል። ከየትኞቹ ጋር አሁንም ግንኙነትሽን ቀጥለሻል? ምንስ ከዛ መድረክ ይናፍቅሻል? በመድረኩ ውስጥ አግኝተሽው አገሬ ስመለስ ተገብረዋለሁ ነገም ቢሆን ተገብረዋለሁ የምትይው ሐሳብ ዛሬም ድረስ አለ ወይ?
አዎ። ሶ ያው ለመጀመሪያው ጥያቄ በጣም አብረን ከነበርነው ትምህርት ቤት ኦልሞስት ወደ 25 የተለያዩ ሀገሮች ሪፕሬዘንት የተደረጉ የአፍሪካ ሀገሮች ሪፕሬዘንት የተደረጉ ሰዎች እንግዲህ ተሳታፊዎች ነበሩ እና እስካሁን ድረስ በጣም በጣም አክቲቭሊ እንገናኛለን፣ እርስ በርስ እንደጋገፋለን። ምንም ነገር አሁን ለምሳሌ እኔ አንድ ሳውዝ አፍሪካ ካለች ከኔ ጋር ተመሳሳይ አይነት ስራ ከምትሰራ ያው አሁን ጓደኛዬ ልበላ ጓደኛዬ ጋር እንግዲህ በደንብ በጣም እንጣጣፋለን፣ እንደጋገፋለን በብዙ ነገሮች እና እንዲሁ ሀሳብን ራሱ ከአንድ ወደ አንድ የምታጋጭበት ሰው በተለየ መንገድ የሚያይ ሰው ማግኘት በቅርብ ራሱ ጥሩ ነው እና በዛ ደረጃ እንትን እንላለን። እርስ በርስም ተገናኝተናል። ትራቭል አድርገን እንገናኛለን። ኦልሞስት የጓደ ጓደኝነትና ያብሮ የመቀራረብ እንትኑ ብዙ ነገር ነገሮችን ከተለየ ፐርስፔክቲቭ እንድና ያደርገናል በየስራችን ማለት ነው። በጣም የሚናፍቀኝ ነገር ከዛና ወይም እዚህ መጥቼ እንግዲህ አሁን ቢሆን አደርጋለሁ የምለው ነገር የሚዲያን ፓወር በጣም የተመለከትኩበት አጋጣሚ ነበርና በተለይ በንግድ ዓለም ወይ ደግሞ የዲጂታል ኮሙኒኬሽን የሚባለው ነገር ወይ ዲጂታሊ ነገሮች የሚደረጉበት ፍጥነት አሁን ደግሞ ከኮቪድ በኋላ እጅግ በጣም ኢምፖርታንት ሆኗልና እዛ ሴክተር ላይ መግባቴም ይሄ አንዱ ላደርገው ከሚፈልገው ነገር ነው። ይሄም ሁኔታዎችን እንግዲህ ኦፖርቹኒቲ ተጠቅምኩበት ነው። ግን አሁንም ይቀጥላል ግን ምክንያቱም ይሄ ዲጂታል ቴክኖሎጂ ኢትዮጵያ ላይ በብዙ መንገድ ብዙ ችግሮቻችን የኮሚኒቲ ችግሮቻችንንም ሊፈታ የሚችል አጋጣሚ ስለሚኖረው እሱን ነገር በደንብ ኤክስፕሎር ማድረግ ፈልጋለሁ። አሁንም
ረሃዋ ገብረ መስቀል በድጋሚ ስላገኘሁሽ በጣም ደስ ብሎኛል። በመልካም መንገድ ላይም እንደቀጠልሽ ማውቃችን እጅግ አስደሳች ነገር ነው።
እሺ በጣም አመሰግናለሁ። ምናልባት አንድ የመጨረሻ ሐሳብ ነበረኝ።
እሺ
አዋይ እዚህ ኢትዮጵያ ውስጥ በያሊ ፕሮግራም ያንግ አፍሪካን ሊደርስ ኢኒሼቲቭ ፕሮግራም ላይ ሱን ተሳትፎ የሄዱ ወደ አሜሪካ የሄዱ እንዲሁም ደግሞ ኬንያም ላይ አለ የሪጅናል ሴንተር እዛ ላይ የሄዱ አባላቶች ተሰብስበን አንድ አሶሲሽን አቋቁመናል እና ይህ አሶሲሽን ዋናው ዓላማው የተማርነው እዛ ሄደን ያገኘነውን ልምድ ወደዛ ደግሞ በተለይ አጋጣሚ መሄድ ለማይችሉ ኢትዮጵያውያን የተማርነውን ነገር የምናሳውቅበት ነው እና በዚህ አጋጣሚ ይህን አሶሲሽን ሰዎች እንዲከታተሉ ፌስቡክ ላይም ፔጃችን ስላለ በዛም ሊያገኙን ይችላሉ እና የተለያዩ ኦንላይን ኮርሶችም ስላሉ እንግዲህ ሌሎች የኢትዮጵያ ወጣቶች ተጠቃሚ እንዲሆኑ ለመናገር ነው። አመሰግናለሁ።
ረሃዋ እጅግ በጣም አመሰግናለሁ። እኔም መልካም ምሽት ይሁንልሽ።
ቴንክ ዩ ፍሽቻቻ።
ጋቢና ቤ ይቀጥላል። በመቀጠል ደግሞ የምናልፈው በማህበር ሚዲያ ላይ ጎልቶ የወጡና የተንሸራሸሩ ጠቃሚ ናቸው ብለን ያገኘናቸውን ሀሳቦች ነው የምናቀርብላችሁ። የጀርመን የባህል ማዕከል በአዲስ አበባ ባለፉት 2 አመታት ተቋርጦ የነበረው የአውሮፓውያን ፊልም ፌስቲቫል በድጋሚ አስጀምሯል። የፌስቲቫል ለ20ኛ ጊዜ የሚካሄድ ሲሆን ከሚያዝያ ማብቂያ አንስቶም በግንቦት የመጀመሪያዎቹ 2 ተከታታይ ቅዳሜና እሁዶች ይካሄዳል። የዘንድሮ ፌስቲቫል ጠንካራ ሴቶችና ድንበር ተሻጋሪ በተሰኙ 2 ዋና ዋና ሐሳቦች ላይ ያጠነጥናል። በፊልም ፌስቲቫሉ ላይ ከአውስትሪያ፣ ቤልጅየም፣ ቼክ ሪፐብሊክ፣ ደንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ አየርላንድ፣ ጣሊያንና ከሌሎች 6 የአውሮፓ ሀገራት የተውጣጡና በአውሮፓና በአፍሪካ ህብረት ተወካዮች የተመረጡ 18 ፊልሞች ለእይታ ይቀርባሉ። እነዚህ ፊልሞችም የአውሮፓን ስነ ጥበብ፣ ባህልና ታሪክ ያሳያሉ በሚሉ መስፈርቶች የተመረጡ ናቸው። ፌስቲቫሉ ከዚህ በተጨማሪም ሰላም፣ ትዕግስት፣ ውይይትና አንተ ትብስባይነትን የሚያበረታቱ ትብብራቸው የተመረጡ ናቸው ሲል የጀርመን ባህል ማዕከል አስታውቋል። ይህ የፊልም ፌስቲቫል በአዲስ አበባ ቫምዳምስ የፊልምና ቲያትር አዳራሽ የሚታይ ሲሆን መግቢያው በነጻ ነው። በሌላ በኩል የጀርመን ባህል ማዕከል ወጣት ደራሲዎችን ለማበረታታት እድሜያቸው ከ18 እስከ 35 ለሆኑ ብቻ በአማርኛ የተጻፉ የአጫጭር ልብ ወለዶች ውድድር አዘጋጅቷል። የውድድሩን ዝርዝር በተቋሙ ፌስቡክ ገጽ ላይ ይገኛል። ደግሞ ሴንተር ፎር አፍሪካን ሊደርሺፕ ስተዲስ ኤክሳብ ካልስ ከእንግሊዝ ኤምባሲ ጋር በመተባበር ዋርካቴክ የተሰኘ በአየር ንብረት ለውጥ ላይ ችግር ፈቺና በቴክኖሎጂ የታገዘ የፈጠራ ሐሳብ ያላቸውን ወጣቶች ለማሰልጠን ምዝገባ መጀመሩን አስታውቋል። ይህ የስልጠና አድልም በውድድር አሸናፊ ለሆኑ ወጣቶች የሚሰጥ ሲሆን እስከ ግንቦት 28 ድረስ ምዝገባው የሚጠናቀቅ ይሆናል። መረጃውን ያገኘነው ከኤክሳብ የፌስቡክ ገጽ ነው። ታዋቂዋ የዩሲ በርክሌ የኮምፒውተር ሳይንስ እና ሰው ሰራሽ ልቅ ስሌት ተመራማሪና ረዳት ፕሮፌሰር ረዴት አበበ የ2022 ዓ.ም የአንድሩ ካርኒጌ ፌሎሺፕን አሸነፈች። ረዴት ከዚህ ውድድር የ200,000 ዶላር አሸናፊ መሆን ችላለች። በዚህ ፌሎሺፕም አሸናፊ ልትሆን የቻለችው ማህበረሰቡ ላይ ተጽዕኖ በሚያመጡ ጉዳዮች ላይ ለውጥ ለማምጣት እያደረገችው ስላለው ተሳትፎና ጽሑፎች ነው። መረጃውን ከአሉር ኢትዮጵያ ገጽ ነው ያገኘነው። በመጨረሻም ባሁን ታስበው በኋላ ባለማቀፉ የእናቶች ቀን ሙዚቀኛ ዘሩባቤል ሞላ ሁሌም አስብሻለሁ የሚል ሙዚቃ ለቋል። ዘሩባቤል በተያያዘ በፌስቡክ ገጹ ላይ በግል ምክንያት በለዛ የሙዚቃ አዋርድ ሾው ላይ ከመወዳደር ራሱን ማግለሉንም አስተውቋል። ከአሜሪካ ድምጽ ኤደን ገረመው። ታጩ እየተዝናናችሁ እንደሆነ ተስፋ እናደርጋለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ amharic.vms.com ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ከዚህ በተጨማሪም ማስተያየትና ጥያቄዎቻችሁን በፌስቡክ ገጻችን vamharic ላይ ታገኙናላችሁ። እዛ ላይ ተተውልን ዘንድ እንጠይቃለን በአክብሮት። በመቀጠል የምናልፈው ደግሞ ወደ አንድ መተግበሪያ ነው። ሎሚ ዴቲንግ አፕ ወይም ደግሞ ፍቅር ጓደኛ ፈላጊዎች መገናኛ መተግበሪያ አርመቾ ከ18 እስከ 65 ዓመት ለሆናቸው ኢትዮጵያውያን የፍቅር ጓደኛ ፈላጊዎች የተዘጋጀ መተግበሪያ ነው። በመተግበሪያው ላይ ሰዎች መሰረታዊ መረጃቸውንና ፎቶግራፋቸውን ካስገቡ በኋላ ለሚፈልጓቸው ሰዎች ሎሚ በመወርወር ከሰዎች ጋር መተዋወቅ፣ መገናኘት እንዲሁም ደግሞ ማውራት ይችላሉ። የመተግበሪያውን መስራች አነጋግሬ ያሰናዳው ዘገባ ቀጥሎ ይቀርባል። በኢትዮጵያ ሎሚ መወርወር የፍቅር መገለጫ ሆኖ ለረጅም ጊዜ አገልግሏል። ዘመን ተቀይሮ ሰዎች በተለያዩ አማራጮች መተዋወቅ ሲልም መተጫጨት ላይ ደርሰዋል። አዲሱ ዘመናዊ የመተዋወቂያና የመፈላለጊያ መንገድ ደግሞ በስልክ መተግበሪያ መልክ መጥቷል። ሎሚ የፍቅረኞች መገናኛና መተግበሪያ ባህላዊ ሲያሚን በዘመናዊ አቀራረብ ይዞ እንደመጣ የመተግበሪያው ስራ አስኪያጅ ሜሮን ስለሺ እንዲህ ትገልጻለች።
ሎሚ እንግዲህ ሐሳቡ የመጣው በፈረንጆች አቆጣጠር በ2019 ነው። ከዛ በ2020 አልፋ ቨርዥኑ ወይም የመጀመሪያ ቨርዥኑ ወጣ። 2021 ላይ ደግሞ ቤታ ቨርዥን ወይም ሁለተኛ ቨርዥን አሁን ከረንቲ የምንጠቀመው ቨርዥን ማለት ነው ወጥቷል። ሶ ሎሚ የፍቅር ጓደኝነት መተግበሪያ ከመሆኑ አንጻር የተለያዩ ኢትዮጵያውያን የተለያዩ ቦታ ውስጥ ያሉ ፍቅር ጓደኝነትን የሚፈልጉ በዚህ አፕሊኬሽን መሰረት ከ18 ዓመት በላይ የሆኑ ወጣቶች ተጠቅመው የተለያዩ ጓደኞችን ማግኘት ይችላሉ። በዚህ መተግበሪያ መሰረት ጀማሪ ደግሞ የጥምቀት በዓል ላይ ሎሚ ውርወራ ያን ትራዲሽን ቨርቹዋል በማድረግ ሶ ጥምቀት ላይ አንድ ወንድ የሚወዳትን ሴት ካየ ሎሚ ወረውርባታል። ከዛ ሎሚውን ካነሳችው ፍላጎቷን በስም ትገልጻውና ሶ እሱን መነሻ አድርገን ወደ አፕሊኬሽን ወደ መተግበሪያ አምጥተነው ነው ይሄንን የኢትዮጵያን ትራዲሽን ማለት ነው። እዚህ ጋር ያሉት ወንዶቹም ሴቶቹም ያው ለፍቅር ስለሆነ ያሉት እዚህ አፕሊኬሽን ላይ በእርግጠኝነት ያው በሁለቱም በኩል ተፈላላጊነት ካለ የፍቅር ጓደኝነት መመስረት ይችላሉ ማለት ነው።
ሜሮን ይሄ መተግበሪያ በሌሎች ማህበራዊ ሚዲያዎች ላይ የሚመጡና አላስፈላጊ የሆኑ ግንኙነቶችንም ይታደጋል ትላለች።
ብዙ ሰው እንግዲህ ሮማንቲክ ፓርትነር ቀደም ብሎ የፍቅር ጓደኛን ሲፈልግ በተለያዩ ሶሻል ሚዲያዎች ላይ ነው አብዛኛው ሰው የሚገናኙ አይደለ? ያው አንድ አካባቢ ካልሰራ ካልተማረ ወይ ካልኖረ በስተቀር መገናኛ ቦታ የሚሆን ሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያዎች ላይ ነው። ሶሻል ሚዲያ ላይ ደግሞ እንግዲህ ሰው እዛ ጋር ያለው አብዛኛው ወይ የሚያቸው ነገሮች ይኖራሉ፣ ፖስት የሚደረጉ ቪዲዮዎች፣ ፎቶዎች፣ የተለያዩ አርቲክሎች ለማንበብ ሊሆን ይችላል። እና ኔሰሰሪ ሰው ለፍቅር ብሎ አይደለም ያ ሶሻል ሚዲያ ላይ ያለው። አይ ቲንክ በሜቢ ሴትም በወንድም ሊታይ ይችላል። አንዳንድ ኢንአፕሮፕሬት ሜሴጆች አሉ አይደለ? ሶሻል ሚዲያ ላይ ስትሆኚ አንቺ አደርሽ እዛ ለሌላ ሪዝን ሲሆን ግን አንዳንድ አገኛቸው ሜሴጆች ግን ኢንአፕሮፕሬት ይሆናሉ። ሶ እንዲህ አይነት አፕሊኬሽን በቃ የፍቅርን ጓደኝነት የሚፈልግ ሰው ነው የተሰራው ማለት ነው። ሶ እዚህ አፕሊኬሽን ላይ ያሉት ወንዶቹም ሴቶቹም ያው የፍቅር ጓደኝነትን ፈልገው ስለሆነ በሁለቱም በኩል እኩል የሆነ የመግባባት በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው።
ምን ስለመተግበሪያው አጠቃቀም እንዴት አስረዳለች?
ይሄንን መተግበሪያ ልክ ዳውንሎድ ካደረጉት በኋላ አሁን ልክ እንደ ፌስቡክ ወይም ኢንስታግራም እንደዚህ አይነት ሶሻል ሚዲያዎች ላይ ፎቶአችንን አፕሎድ እንደምናደርገው እዚህ ላይም ፎቶ አፕሎድ እናደርጋለን። አንድ ፎቶ ማንዳቶሪ ነው። ከዛ በላይም ከፈለጉ አፕሎድ ማድረግ ይችላሉ ፎቶዎቻቸውን። ከዛ ደግሞ አንድ አጠር ያለች ባዮ ለዛ ሰው የምትገልጽ ነገር መጻፍ አለባቸው። ሶ ስለራሳቸው ሞር እዛ ጋር የሚያያቸው ሰው ፕሮፋይሉን ሲያይ የሆነ ሰው የተወሰነች ነገር ስለራሳቸው እንዲያውቅ ማለት ነው። ከዛ በተጨማሪ ደግሞ ምንድን ፈርም ያደርጉት ነገር ካለ ሶ ይሄ ማለት በእድሜ ገደብ ሊሆን ይችላል። ሶ እኔ የምፈልግ ሰው ከዚህ እድሜ እስከዚህ እድሜ ያለ ሰው ነው የሚለውን ነገር ኢንፎርሜሽን ዳለ ያስገባሉ። ከዛ በተጨማሪ ደግሞ አይ ቲንክ ለኢትዮጵያውያን ደግሞ ትልቅ ቦታ የምንሰጠው ነገር ሃይማኖት ነው። እዛ ሰው ሃይማኖቱን መግለጽ ከፈለገ ካልፈለገም መተው ይችላል፣ ግን ያንንም አስገብተናል። ምክንያቱም ብዙ ሰው እንግዲህ ወደ ፍቅር ጓደኝነት ወደ ጋብቻ የሚሄድበት መንገድ ወይም ደግሞ አንድ ትልቅ ቦታ የምንሰጠው ሃይማኖት ስለሆነ እንዲህ አይነት ነገሮችን እዛ ጋር ያስገባል ማለት ነው። ስለራሱ ሎኬሽን ነው የሚጠቀመው የኛ አፕሊኬሽን። ያ ሰው ያለበትን ሎኬሽን ተጠቅሞ እዛ ሎኬሽን ባስቀመጠው ራዲየስ ማለት ነው እስከ 1000 ኪሎ ሜትር ድረስ ይሄዳል የኛ ራዲየስ። አሁን ሌትስ ሴ እስከ 200 300 ኪሎ ሜትር ድረስ ካልኩ በራሴ ፍላጎት ማስቀመጥ ይችላል ያንን የራዲየሱን ገደብ። በዛ መልክ እኔ ባስቀመጥኳቸው ቀደም ፕሪፈረንሶች ባልኳቸው ነገሮች በሱ መልክ በእኔ ሎኬሽን ያሉ ሰዎችን ያመጣልኛል ማለት ነው። ከነሱን ያየው ለኔ የሚሆነኝ ሰውን አይደለም ይላውን ቀደም ባልኩሽ ለራሳቸው ባስቀመጡት ኢንፎርሜሽን መሰረት እያየው ሎሚ መወርወር ወደ ቀኝ ወይም ደግሞ ማለፍ ይችላል ዘሉ።
በዚህ መንገድ ተጠቅሞ ከተለያዩ ሴቶች ጋር የተዋወቀውና በመጀመሪያ ስሙቻ መጠቀስ የሚፈልገው ሚካኤል ተሞክሮውን እንዲህ ይገልጻል።
ያው መጀመሪያው ለመጠቀም በጣም ትንሽ ይከብዳል፣ ብዙ ትራይ አያስቸግርም እና ዩዘር ፍሬንድሊ ነገር ነው። እሱን እንዳለ ሆኖ ላይክ አንድ ሲንግል ሰው ሲንግል ፐርሰን ከሰዎች ጋር መገናኘት ነው እንፈልጋለሁ፣ እንደዚህ የምታዋቁን ነገር እንደዚህ ነው እንፈልጋለን። በዛ ምክንያት ነው እንደመጠቀም የጀመርኩት። ትራያል ዊችስ በጣም ደስ ይላል። አሁን ለምሳሌ የምፈልጋቸው የካራክተሮች እነሱ ባህሪዎች አንት ላይ እንትን ይላል እና በእነዛ አንትሮች የሚያምጣልሽ ሊስ ትራንግለር እና የፈለግሽን ላይክ ታርጋንሽ ካልፈለግሽ ሌላ ነገር ስኮር ማርክ ሻልጅ ፖለቶና ነገር አሁን እንግዲህ ከአንተ ጋር ነው እንትን ቻት የጀመርኩት።
በተመሳሳይ ይህንን መተግበሪያ በመጠቀም ከተለያዩ ሰዎች ጋር በአካል እስከ መገናኘት ድረስ መድረሷን የምትናገረው ደግሞ ፋና ኃይሌ ናት።
ፊልም ማይባለው ፎቶ ብቻ ሳይሆን የራሳቸው ኢንፎርሜሽን የሚገልጹትን እንደዛ እየመረጡኝ ማች ታገኝ ደግሞ ወደ ቴክስት ነው የምትገባው ማለት ነው። ወደ ሜሴጅ ኮንታክት ማች በእነሱ ሳይድ ማድረግ ወደ ሜሴጅንግ እንገባለን። ማታደግ ብዙ ነበሩ ግን ዳይሬክትሊ ኮንታክት አድርጌ ኢንፎርሜሽን እንደዚህ በበለጠ ዲቴል ለእነሱ ያወቅኩት ወደ 10 የሚሆን ይሆናሉ። ወደ ሜሴጅ ሁሉም ደግሞ ኮንቲኒስ ሆኖ ደግሞ ከመጨረሻ ደስ እስከ መገናኘት ከሚታፍ አድጎ ከመውጣት ደግሞ ሁለት ሰው ነው ያገኘኋቸው። አሁን እስካሁን ደስ የምናማወራው ደግሞ አንዱ ነው።
በሎሚ የፍቅረኞች መገናኛ መተግበሪያ ላይ እስካሁን ድረስ 4000 የሚደርሱ ሰዎች እንደተመዘገቡና በየጊዜውም መተግበሪያው ሰዎች በሚሰጡት አስተያየት እየተሻሻለ እንደመጣ የምትገልጸው የሎሚ መተግበሪያ ስራ አስኪያጅ ሜሮን ስለሺ ሴቶች ፍላጎታቸውን በመግለጹ ረገድ ይበረታቱ እንደሚገባ ጠቁማለች። የመተግበሪያው ተጠቃሚ የሆነችው ፋና ኃይሉ ታዲያ የጀመረችው ግንኙነትና ትውውቅ ወደ ፍቅር እንደምድግ ተስፋ ጥላለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው።
አድማጭ ተመልካቾቻችን የጋቢና ቤ የግንቦት 4/2014 ዓ.ም መሰናዷችንን እዚህ ላይ ፈጽመናል። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነበረ። በነገው ምሽት በዚህ በዩናይትድ ስቴትስ ነዋሪነታቸውን ያደረጉ ኢትዮጵያውያን ህይወት ምን ይመስላል በሚለው ዙሪያ በቀጥታ የስልክ መስመር ውይይት የምናደርግ ይሆናል። ስለዚህ እንድትደውሉልን ጥያቄም ካላችሁ እንድትወያዩና በፌስቡክ ገጻችን ላይ ጥያቄያችሁን እንድታደርሱ በአክብሮት እንጠይቃለን። ስናስተናግዳችሁ ምሽት በድጋሚ ኤደን ገረመውና ኤልያስ አስማረ ነበርን። ሰላም ጤና ይስጥልኝ። ሰላም ደህና ደሩ።